ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሰኔ 24 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ እሁድ የሚቀርበው የሳምንቱን ዜና የምንተነትንበት የፍካሬ ዜና ዝግጅታችን በቅድሚያ ይቀርባል። በማስከተልም በሃማ ቱማ በቀረበ ጽሑፍ ክፍል 1 ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። በቅድሚያ ከኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ማስታወሻ። በወያኔ የተያዙ የኢሃፓ መሪዎችና አባላትን በተመለከተ ኢሰመጉ ተባለ አምነስቲ ኢንተርናሽናል ትንፍሽም ማለት ባለመፈለጋቸው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ የነሱንና የኢድህ መሪዎችን መሰል ጉዳዮች እያነሳ ሲታገል እነሆ አመታት አልፈዋል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ባለፉት 23 አመታት ዋና የሰብአዊ መብት ተሟጋች ሆኖ ሲገኝ ሊያፈርሱትና ሊያጠፉት ወያኔና ቀጥረኞቹ የጣሩ ከመሆኑም በላይ ልክ በኢሃፓ ላይ እንዳደረጉት ህልውናውን አናውቅም ብለው መቆየታቸውም ተዘግቧል። ወያኔ የኮሚቴውን ድረገጽ አግዶ አመታት እንዳሳለፈ ሁሉ ተቃዋሚነን ባይ ድረገጾች ሳይቀሩ የኮሚቴውን መግለጫዎች ላያወጡ የተማማሉ በሚመስል ደረጃ ሊያፈኑት ጥረዋል። ኮሚቴው ግን ይህን ሁሉ ተቋቁሞ እስከዛሬ ትግሉን እንደቀጠለ አለ። ለሰብአዊ መብት ቆመናል ሲሉ የነበሩ በአብዛኛው የባዕድ ሎሪዎች የዛሬ አቋማቸውን ማየት መመርመርም ጉዳዩን ይበልጥ ግልጽ ያደርገዋል። ሁሉም የፖለቲካ እስረኞች ይፈቱ የሚለው መፈክር ገና ምላሽን ያላገኘ ሲሆን ከኢሃፓ አንድም እንኳ ለወሬ ያህል እስካሁን አልተፈታም። ጸጋዬ ገብረ መድህን ደብተራው፣ ስጦታው ሁሴን፣ ተክላይ ሀጎስ በዛብህ፣ በለጣማ ታምራት ግዛቸው፣ አበራሽ በርታ፣ ለማ ኃይሉ፣ ተስፋዬ ከበደ፣ አዛናው ደምሌ፣ ዮሴፍ አምሳሉ፣ ሞት ባይኖር፣ ኢዮብ ተካበ፣ ደምሴ ተስፋዬ፣ ወንዱ ሲራክ ደስታ፣ አበበ አይነ ሁሉ፣ ጌትነት አስናቀ፣ ወዘተ ወዘተ እስከዛሬ ከ1983 ዓ.ም ጀምሮ አልተፈቱም። የኢድህ አመራር አባሎች እነ ሻለቃ ጌታቸውም ደብዛቸው ከጠፋ 28 ዓመታት ሆኗል። በአንጻሩ ጸረ ኢሃፓ ወንጀለኞችና የቀይ ሽብር ነፍሰ ገዳዮች ግን የአዲሶቹ አማካሪ ሆነው በመፋለል ላይ ናቸው። ሁሉም የፖለቲካ እስረኞች ይፈቱ፣ በኢሃፓ ላይ የቀጠለው ፈርጀ ብዙ ጥቃት ያብቃ።
ወያኔ በስልት ራሱን እያጠናከረ መሆኑ ታወቀ። ወያኔ የህዝብን ጩኸት መልሶ በማስተጋባት የህዝብ ድጋፍ ለመቀራጀት እያደረገ ያለው ውሎ አድሮ ባዶ እንደሚሆን በርካቶች ያስረዳሉ። ወያኔ በእስረኞች ላይ ግፍ መፈጸሙን በይፋ መናገሩን፣ ግፍን እንደገና ላለመፈጸሙ አስተማማኝ አለመሆኑን የሚያስረዱ እንደሚሉት ስለ ጨለማና ድብቅ የማሰቃያ እስር ቤቶች የእምነት ቃል በይፋ ቢሰጥም የተሰቃዩ የነበሩና የማሰቃያ ድብቅ ጨለማ እስር ቤቶች እስካሁን አልተጋለጡም። እስካውንት ግራይ በሚገኙ ጨለማ እስር ቤቶች የሚሰቃዩ እስረኞች ስራታቸው እየተበቀ እንጂ አንድም የተለቀቀ አለመኖሩ ወያኔ ከቃላት ጨዋታ ባለፈ እንደማይቋስ ሊታወቅ ይገባል ተብሏል። በተጨማሪም እስካውን በተለያዩ እስር ቤቶች ከ50 ሺህ በላይ የፖለቲካ እስረኞች በስቃይ ላይ መሆናቸውን በርካቶች በቁጭት ያስረዳሉ።
የነዳጅ መውጣት ወሬ ወያኔ ለከንቱ ህዝባዊ ድጋፍ የሚያደርገውን ሩጫ ማጋለጡ እየተነገረ ነው። ሶማሌ ድንበር አቅራቢያ ሺላቦ ሂላልና ካሉብ የተባሉ ሁለት ስፍራዎች የተገኘው የተፈጥሮ ጋዝ ሲሆን አዲስ የተባለው የወያኔ ቁንጮ ነዳጅ ብሎ ማውራቱ ሰሞኑን መነጋገሪያ እንደነበር ለማወቅ ተችሏል። ይህም ርካሽ የሆነ የህዝብ ድጋፍ በባዶ ለመሸመት የተደረገ በመሆኑ የወያኔን ሞሽላቃ ባህሪ የሚያሳይ ነው ተብሏል። ይህ የተፈጥሮ ጋዝ ማጣሪያና ማቀነባበሪያ የተተከለው ጅቡቲ ወደብ የሆነበት ምክንያቱ ቻይና ወደ ሀገሯ ለማጓጓዝ እንዲያመቻት መሆኑም የታወቀ ነው። ብዙዎች እንደሚሉት ማጣሪያ ሊሆን ይገባው የነበረው ኢትዮጵያ ሲሆን በውለታው መሰረት ጋዙን ለ25 ዓመታት የምትጠቀምበት ቻይና በመሆኗ ለማጓጓዝ የሚያመቻት ቦታ ስትመርጥ ወያኔ የሀገር ጥቅም ከማስከበር አኳያ ምንም ማለመስራቱን መረዳት ይቻላል። የበንዲ እንዳለ የኦጋዴን አካባቢ የመብት ተሟጋቾች ከካሉብና ከሂላላ የከብት ግጦሽ መሬታቸውን ላጡ ከታርቢዎች ምንም አይነት ካሳ ክፍያ አለመፈጸሙና ጋዙን ወደ ጅቡቲ ወደብ ለማጓጓዝ በተዘረጋው የቱቦ መስመር ግራና ቀኝ 15 ኪሎ ሜትር የግጦሽ መሬት ለቱቦ ጤንነት በሚል ከማንኛውም እንቅስቃሴ የራቀ በመሆኑ የአካባቢው አርክቶ አደር ህዝብ ቅሬታ እንዳደረበት እየተነገረ ነው። ጋዙ የወጣበት አካባቢና እስከ ጅቡቲ የተዘረጋውን ትቦ ለመጠበቅ የሚሰራው የወታደር ኃይል ወጪ በቀላል የሚገመት አለመሆኑን የሚያስረዱ እንደሚሉት ከጋዙ ከሚገኘው ጥቅም ጉዳቱ የከፋ ሊሆን እንደሚችል ያስረዳሉ።
አዲሱን ሹም የሚተቹትን ኢትዮጵያውያን አገር ወዳዶችን አጥቂና አውጋዥ የሻቢያ አባሎችና ካድሬዎች ሆነው መገኘታቸው አነጋጋሪ ሆኗል ሲሉ ታዛቢዎች ተቆመዋል። በየድረገጹና መገናኛ መድረኩ ላይ ከመቅጽበት ያዲሱ ሹም ወዳጅ ሆነው ብቅ ያሉት የሻቢያ ካድሬዎችና አባሎች በተሰጣቸው መመሪያ መሰረት አፍቅሮ ኢትዮጵያን ወዘወዘን በሚል ህዝብን ሊያጃጅሉና ሊያስተኙ የጀመሩት ጥረት ተጧጥፎ ይህን ሁሉ ዘመን ኢትዮጵያን ሊጎዳና ሊያጠፋ በተለይም አማራውን ህዝብ ሊያወድም ባለው አቅም ሁሉ የሰራውን አሁንም የሚሰራውን ሻቢያ በርካታ ዜጎችን በተለይ በውጭ አገራት ያሉ ተላሎችን ሊያደናግር ችሏል ሲሉ ታዛቢዎች ተችተዋል። ከሻቢያ ጋር እርቅ ኢትዮጵያን ክብር መሬት በመስጠት የሚገኝ ካለመሆኑም በላይ ሻቢያ ኢትዮጵያን ከመለስ ጋር ገጥሞ እንደበዘበዘው ሁሉ ሊቦጠቡት አቅዶ የተነሳ እንጂ ሰላምና እርቅ ወይም አንድነትን ፈልጎ የሚገኝ ኃይል አይደለም። የኢሳያስ አፈወርቅ የእድሜ ልኩ ታሪክ ጸረ ኢትዮጵያና ጸረ አማራነት ነው ያሉ ክፍሎች አገር ወዳድነን እያሉ ለሻቢያ ሰለባ ሊሆኑ የተዘጋጁትን ስናይ ማፈር ሲያንስም ነው ብለዋል። በኢትዮጵያ ኢኮኖሚ በየዘርፉ ተሰማርተው ሊዘርፉ ባለሀብቶች ተዘጋጅተው በሻቢያም እየተረዱ ነው ተብሏል።
ቅዳሜ ሰኔ 16 ቀን 2010 ዓ.ም ምረት ከእስር በተፈቱ ሰዎች እንደተጠራ የተነገረው የህዝብ ስብሰባ በስልት ቦያሌ መዋቅር የተጠራ እንደሆነ ውስጥ አዋቂዎች ያስረዱ ነው ተብሏል። ከዚህ ቀደም በስመ ክፉ በሟቹ መለስ አንዴ በስብሰናል ሌላ ጊዜ ደግሞ ጠንብተናል ይለው እንደነበረው የአሁኑ የወያኔ ሹም ደግሞ የወያኔን አሸባሪነት ባንደበቱ በመናገሩና ህዝቡ በተለያዩ ሰልፎች ላይ ወያኔ ሌባ እያለ የሚጮሁን አዲስ ወያኔ ሹም ስለደገመው ህዝቡን ለመሸንገል የተሞከረውን ለማጠናከር የአደባባይ ስብሰባ መጠራቱ የሚታወስ ነው። በመስቀል አደባባይ ተጣለ የተባለው ፈንጂ ወይም ቦምብ ሆን ተብሎ በወያኔ በስልት የተቀነባበረ እንደነበር ሁኔታውን በጥልቀት የተከታተሉ የፖለቲካ አዋቂዎች ያስረዳሉ። ይህ የቦምብ ድራማ ቅንብር ያስፈለገበት ለወያኔው ሹም የህዝብ ድጋፍ ለመገንባት ታልሞ የተቀነባበረ መሆኑ ድርጊቱ ራሱ ይናገራል ተብሏል። ሆን ተብሎ አክራፊ የወያኔ ህዋት የፖሊስ ባልደረቦች እንዳቀነባብሩት የሚናፈሰው ሆን ተብሎ ጭፍን የህዝብ ድጋፍ ለማሰባሰብ ነው ተብሏል። እንዲህ ያለን ድርጊት ለመፈጸም የተጋጀው ቡድን በምንም ሁኔታ የፖሊስ መኪናን ሊጠቀም አይሞክርም የተባለ ሲሆን እንዲህ ያለ ድርጊት ሊካሄድ የሚችለው በአደባባይ የተለያዩ አቅጣጫዎች ድርጊቱ ሽፋን ሰጪዎች በመመደብ ነው ተብሏል። የታዙ ሰዎች አለባበስ አለባሌ መሆኑም የጉዳዩ ድራማነት በእጅጉ እያጎላው ነው። የፈሰሰው የህዝብ ደም ወያኔ እድሜውን ለማራዘም ይጠቀምበት እንደሆነ አያጠራጥርም በማለት በርካቶች አስተያየታቸውን ይሰነዝራሉ። ከሁሉም በላይ ደግሞ የአሜሪካው FBI ምርመራውን ለማገዝ መምጣቱ የቦምብ ፍንዳታውን ድራማነት አፍጦ አውጥቷል እየተባለ ነው።
በአገራችን አሁንም መጥፎ ያፈናና ጸረ ዲሞክራሲ ባህል እየታየ ነው ያሉ ክፍሎች አዲሱን ሹመተቸት እንደ ወንጀል እየተቆጠረ ተቾችም አፍዝቡ ጫና እየደረሰባቸው መሆኑን አጋልጠዋል። በኢየሱስ የተቀባ መሪ በመሆኑ ሰውየውን መተቸት ጸረ እግዚአብሔር ጸረ ኢትዮጵያ መሆን ነው በሚል ራስ ሊያስደፉ የተነሱ ክፍሎች የህዝብን መብት ለመርገጥና ሲረገጥም እሰየው ለማለት ተነስተዋል ያሉ ታዛቢዎች ወያኔዎች ሰውየው ያምባገነን ዝንባሌ እያሳየ ነው የሚሉት የሚታመን እንዲሆን ሊያደርጉት ነው ስጋታቸውንም ገልጸዋል። ከአዜብ አርካበ ደብረ ጽዮን ሻቢያ ጋር መደመር ጸጋ ነው ተገቢ ነው የሚልን አገዛስ አገር ወዳድ ብሎኑ የላላ ነው ያሉ ክፍሎች ብዙ ተባዙ ምድርንም ሙሏት አለ እንጂ መጽሐፉ ተደመሩ በሚል ማነቆና ውሱን ምርጫ መሰማራትን አልመከረም ሲሉም ተችተዋል። አዲሱን የወያኔ ሹም መተቸትና መቃወም መብታችን ብቻ ሳይሆን ግዴታም ነው ያሉ ዜጎች ይህ ግለሰብን ማወደስና ጣዖት ደረጃ ማድረስ ከዲሞክራሲ ጋር የተጻረረ ከመሆኑም በላይ ወገኖቻችን ደማቸውን የገበሩት ለዚህ ሳይሆን ለዲሞክራሲ ነው ሲሉ አሳስበዋል።
ያኔ የህልውናው አስከባሪ ከሆኑት አንዱ ለሆነው ፌደራል ፖሊስ ሁልቻዎችን እየቀያየረ መሆኑ ተነገረ። ወያኔ ፌደራል ፖሊስ የሚባለውን በህዝብ እንደ ጠላት የሚታየውን ኃይል ሲያደራጅ ቀዳሚ ዓላማው ህዝባዊ እንቅስቃሴዎችን ለመክታት እንደሆነ የሚታወቅ ነው። ይህ የፖሊስ ኃይል የህዝብ ደም በማፍሰስ የአካልና የስነ ልቦና ጉዳት እያደረሰ በህዝብና በሀገር ሀብት ዘራፊነት የሚወነጀል ነው ተብሏል። በቅርቡ ወያኔ ራሱን እንደ ካርታ ጨዋታ እየበወዘ ባለበት በሶስት ወራት ጊዜ ውስጥ ለፌደራል ፖሊስ ኮሚሽነርነት በቅርቡ ለሁለተኛ ጊዜ ሹመት መስጠቱ ታውቋል። የዛሬ 3 ወር ቀድሞ የወያኔ ብሔራዊ የስለላ ድርጅት የጌታቸው አሰፋ ምክትል የሀገር ውስጥ የስለላ ክፍል ይመራ የነበረው ያሬድ ዘሪሁን መሾሙ የሚታወስ ሲሆን ይህ ሰው በግል ችግር በሚል ሰበብ ኃላፊነቱን መልቀቁ ሲታወቅ በሱመትክ ለአስር አመታት በኬንያ የኢትዮጵያ ኤምባሲ አማካሪነት ይሰራ የነበረው ዘይኑ ጀማል መሾሙ ታውቋል። የፌደራል ፖሊስ ሾማምንት በህዝብ ደም ይጠየቃሉ ሲባል ዋነኛው ተጠያቂና በ1997 ዓ.ም ምረት በሺዎች የሚቆጠሩ ወጣቶችን በብር ሸለቆና በሌዴሳ በረሃ ጫካውስ በመጣል በአራዊት እንዲበሉ ያደረገው አረመኔው ወርቅነህ በአሁን ወቅት የውጭ ጉዳይ ሚኒስቴር ሆኖ ተንደላቆ መቀመጡ ከህዝባዊ ፍርድ ሊያስመልጠው እንደማይችል ብዙዎች ያስረዳሉ።
ከግብጽ ሾልኮ እየወጣ ያለው መረጃ ወያኔ የአባይን ግድብ ስራ ሊያቆም መወሰኑን አዲሱ ሹም ነግሮናል የሚል መሆኑ ተገለጠ። በአዲሱ ሹም የተጀመረውን የህዝቡን የሽግግር መንግስት ጥያቄ ወደ ጎን ያሽቀነጠረውን ሂደት ለመደገፍ ሻዕቢያና ግብጽን ማግባባትና ከሹሙ ጎን ማሰለፍ በተባለው መሰረት ባለፈው የወያኔው ጠቅላይ ሚኒስትር ግብጽ ሂዶ ለመሪው ለአልሲሲ የገባው ቃል ግድቡ ግብጽን የሚጎዳ ከሆነ የሚቋረጥ መሆኑንና ለማንኛውም ገንዘብ ባለመኖሩ ስራው ተስተጓጉሎ የቆየ መሆኑንም አምኖ ብዙ ወጪ ጠያቂ መንግስት እቅዶች ቆመው በግል ባለሀብቶች እጅ ይግቡ በተባለው መሰረት የግድቡ ስራ በዚህም በዚያም የሚቆም መሆኑን አምኖለታል። ይህን መረጃ አልሲሲ ለአረቦች ለእስራኤልና አሜሪካ ያስተላለፈ ሲሆን ቀስቀዞ የነበረው የግድቡ ስራ ማለትም በሙስናው ጀነራል በክንፈ ዳኛው ሻጥር ቆሞ ቀር መሆኑን በስራ ላይ ማዋል ይገባዋል መባሉን በጉዳዩ ላይ በይፋ ትችት ከመድረግም መቆጠብ እንደሚገባ እንደተደረገ ሊታወቅ ተችሏል። መለዚናዊም በጊዜው ከሆስኒ ሙባረክ የግብጹ መሪ ጋር ኢትዮጵያን የሚጎዳ ስምምነት መፈራረሙን የጠቀሱ ክፍሎች የግድቡ ስራ ከተጠናቀቀ ወደ ግብጽ የሚፈሰው ውሃ የግድ የሚቀንስ መሆኑን ግብጽ ታውቃለችና ይህ እንዳይሆን ማደናቀፉ ዋና ትኩረት ሆኖ ይቆያል ብለዋል። የግብጽን ጥቅም ማስጠበቅና አገራችንን ለሻቢያ ከፍቶ ማስጠቃት ማስበዝበዝ ያዲሱን ሹም መደላደል ያረጋግጣል ያሉ ክፍሎች አቁን ህዝብ እንዳይረዳ በሐሰት ዜና ጋጋታ ውጅምብር እየፈጠሩ ነው ብለዋል።
ያኔ በዘንድሮ አመት ለአንድ ሚሊዮን ስራ አጥቶች ስራ ድል መስጠቱን እየተናገረ ቢሆንም ሀቁ ግን ከምን ጊዜውም በላይ የስራ አጥ ቁጥር እየጨመረ መሆኑን ከተለያዩ ምንጮች የተገኙ መረጃ ያስረዳል። በየአመቱ ከተለያዩ ዩኒቨርሲቲዎች የሚመረቁ ተማሪዎች በተማሩበት የትምህርት መስክ ቀርቶ የለት ጉርስ ለማግኘት የሚያስችላቸው ስራ ማግኘት ላም አለኝ በሰማይ ወጥቷንም አላይ እንደሚባለው ሆኗል ይባላል። ከሙያ ተቋማትና ከዩኒቨርሲቲዎች ከተመረቁ ከአምስት አመት በላይ የሆናቸው ወጣቶች ቁጥርን ቤቱ ይቁጠረው የሚባለው ነው ተብሏል። በሚሊዮኖች የሚቆጠሩ ወጣቶች ስራ አጥነት የተፈረደባቸው ይመስል የሚሉ ብዙዎች ናቸው። በቅርቡ የህንፃ ግንባታዎች በግንባታ አቃዎች በእጅጉ መወደድ የባንክ ብድር በማጣት ሳቢያና የአንዳንድ የግንባታ አቃዎች ከገበያ መጥፋት ሳቢያ እየተቋረጡ በመሆኑ በሺዎች የሚቆጠሩ ባለሙያዎች ለስራ አጥነት ተጋልጠው በየአስፋልት ዳሩ ተቀምጠው ይታያሉ። ይበንዲን እንዳለ በስራ አጥነት እየተንገፈገፉ በሺዎች የሚቆጠሩ ወጣቶች በዚህ ወቅት በአመቻቸው አቅጣጫ ወደ ጨለማው የስደት ዓለም እየተጓዙ መሆናቸውን መረዳትም ተችሏል።
ትንግርተኛው ሰላይ ከአሳዬ ዙሪያው ገደል ሆኖ በወያኔ መንደር ስሩ ተነቃንቆ ውድቀቱን ሲያቃጭል እፎይታን ለማግኘት መፍትሄ ያለውን ሁሉ ለመተግበር ሲጥር አፉን ከመክፈቱ አይናውጣ ቅጥፈቱ ያሳበቀበት ጉዞው ሲሆንበት በጥሙ ያዳፋው ከሰዓት ወደ ረመጥ ከእግሩ ሰዓት ሲነድ ቀውጤው ሲበዛበት ልክ እንደያን ጊዜው ደነ ፕላቶሶች በ97 ወያኔን አድነው የስርት ግሉ የስርት ነቀሉን ትግል እንዳደናቀፉት ይሁንና ዛሬም ለከርስ ያደሩቱ የታሪክ አተላዎች እጅ ዘረጉለት ከጫማው ተደፍተው ፍርፋሪ ለመልቀም ጭላጩን ለመላስ ተደረደሩለት። ከዚያማ እነክደት ጌጡ እኔ በልጥ እየተባባሉ አፈዳቢት ሞልተው ኮያኔ ለመግባት በጥልፊያ ሲሾሩ እድሜ ለያባ እድሜ ለፍኖተ ተጋልጦ ሚስጥሩ የማስጠንቀቂያው ደወል ባንድ ጊዜ ተስፋፍቶ ከዚህ በመድረሱ አወቁርጡን ይወቁት ከርስ አደሮች ሁሉ ገና ተጀምሩ ሙኝታቸው ሲሆነ ይታየናልና ብላሽና ከንቱ ገና ብዙም ሳይረቅ የክደት ሥራቸው ተቀጭቶ ባጭሩ ጉድኮ ነው ጎበዝ ይሄ ዶክተር ተብየው ትንግርተኛው ሰላይ ያምልኮተ ሰይጣን አባይ ጥንቋይ አማይ የባድ ቅጥኛ ያፈራ ሰላዮች ምርት ያገር ሁሉናን ለባድ ቀጣሪው አሳልፎ የሚሰጥ በለሆሳስ ድምፁ በስንጥቅ ምላሱ የእባድ መል የሚረጭ የተቀጣጠለውን የአመፃ ትግል አፋዞ አደንዝዞ በረደለሽ ዲስኩር አገራዊውን አመፅ እንደ ቅቤ አቅልጦ ውድ አገራችንን ለህዝቦቿ ሲሆን ለባዕዳን ምቹ እንድትሆን ፈልጎ ወያኔን ሲታደግ ሰላዩ ኮሮኔል ህዝቡና አገሩን አጋልጦና አክዶ ለቀጣሪው ባዕዳን ለድርጅቱ ህዋት በቃል ኪዳኑ ቆሞ በስልጣን ሊያቆየው ወያኔን ጎትቶ እንዳይሞት ተከላክሎ ይኸውላችሁ ይሁት እላይታች ይዘላል ካዲ ባንዶችን ለቃቅሞ ሰብስቦ በምዕራባውያን ድጋፍ በሞሳድ ነጭ ለባሽ መድረክ ተዘጋጅቶ ስለዚህ ወገኔ የሞት ያለውን በስብሶ የገማውን የዘረኛውን ስርዓት ከስሩ ነቃቅሎ ዳግም እንዳይመጣ መቃብር ለማስገባት እንዲሁም በቦታው ሶሻል ዲሞክራሲን በአዲስ ለመዘርጋት ቆርጠን በመነሳት ለደቂቃም ቢሆን ጭራሽ አንሳላች በኢትዮጵያ እናታችን በጀግነት ግዳጅ እንድንታደጋት የታሪክ አደራው በወጣቱ ትከሻ አሁንም ነውና ከሱም በላይ ለሀገር ታግሎ ለመሰዋት ድራሽ የለምና በያፓ ዙሪያ እስቲ ተደራጅተን በአንድ ተሰባስበን ትግሉን እናፋፍም በአራቱ ማዕዘናት ክብሪቱን ለኩሰን።
Yeah. ከቡት ነገ ወራፈገ
ሰይጣናዊ ቅናት የተልባ ስፍርና ዘመናዊ ከንቶች በሃማ ቱማ እጅግም አልከፋኝ ደስም አላለኝ እንደ ተልባ ስፍር በድርባቡ ነኝ ያኔ ያኔ በሐቀኛው ትግል ዘመን መንፈሳዊ ቅናት የሚባል ነገር ነበር የሚያጎብጥ የሚያቃጥል ቅናት ሳይሆን ተመሳሳይ ለማድረግ ለመሆን ቀና ፍላጎትን የሚያንጸባርቅ ይህን መንፈስ መያዝ ከባድ ነበር ለሰው የሚቀናው የሚያቃጥል አሉታዊ ቅናት በመሆኑ የዚህን ችግር የተረዱ የኡጋንዳ ባጋንዳ ብሔረሰብ ሽማግሌዎች የሰፈነውን ቅናት ለማዳከም ደግ ሥራ ሲያዩ ለመልካም ሥራ ተመስገን ብሎ የመናገር ብሂል አላቸው። በኢትዮጵያ ሰፍኖ የቆየው ሰይጣናዊ ቅናት ለመሆኑ ኢትዮጵያን ማንቋሸሽ ከሚቀናው ጠማማ ፕሮፌሰር ሁኔታ ራሱ ሊታይ የሚችል ነው። ሰይጣናዊ ቅናት እንደቅ ጎበጥ ያለ ነው። ደግ የሰራውን የሆነለትን ስሙ የተጠራውን ህዝብንም በተቀሉ በዘረኝነት የሚጠላ ነው። ተመክሮ ገብይቶ የሚሻሻል ወይም ሊሻሻል የሚጥር ሳይሆን ለምን እሷ ይህን ሰሩ ስማቸው ለምን ተጠራ ወዘተ በሚል ቀንቶ ሊያጠፋቸው ሊጎዳቸው ወይም ሊያንኳስሳቸው የሚጥር ነው። ወያኔ በኢትዮጵያ ይቀናል፣ በአማራው ይቀናልና ምላሹ ጥፋት ነው። የወያኔ ልብ አስመራ ነው። ተቀማጭነቱ በአዲስ አበባ ቤተ መንግስት ቢሆንም አደያ አደያ የሚለው ለመቀሌ አድዋና አስመራና ሐማሴን ነው። መለሰ 10 መጽሐፍ ከማነብ 10 ደቂቃ ከኢሳይያስ ጋር ባጠፋ ይበልጥ ማራለሁ አውቃለሁ እንዳለ ልንረሳ አንችልም። ኤርትራን የነካ ጠላታችን ነው ሲል ሙያተኛው ዋሾ ስብሃት ነጋ የደነፋውንም የምንረሳ አይደለንም። የሰይጣናዊ ቅናት መስፈን ግልጽ በመሆኑ በበኩሌ በኢሃፓ ላይ ያለውን ሰፊ አሉታዊ ዘመቻ ከዚህ የምነጥለው አይደለም። ታሪካቸው የቆሸሸ ህዝብና አገር በጠየቀው ትግል ያልተካፈሉ ወይም ሚናቸው አጠያቂ ወይም የሚወገዝ የሆኑ ሰንቶ የታገለው ይህ ድርጅት ላይ ሰይጣናዊ ቅናትን ያንጸባርቃሉ። ለአገር ሲሰዋ ሰው አስጨረሰ ይሉታል። ለደረሰበት ጥቃት ሊከላከል ሲነሳ ነጭ ሽብር ጀመረ ብለው የፋሽስቶችን ክስ ያስተጋቡበታል። ላልነበርና የማይታወቅን ዘረኝነት ከመወያኔ ያጓሩና በኢሃፓ አመራር አንድም አማራ አልነበረም የነበሩትም ትግሬዎች ድርጅቱን አስጠቁት ብለው አሳፋሪ በሬ ወለደ ውሸታቸውን ይጮሃሉ። ኢሃፓ ከምስረታው በፊትም ለብሔረሰብ ስብጥር ተገቢውን ትኩረት ቢሰጥም መሰረቱ ኢትዮጵያዊነትና ፖለቲካ አቋም እና እምነት እንጂ ውልደት አልነበረም። ታሪክ ይነገር ከተባለ ግን በኢሃፓ ማዕከላዊ ኮሚቴ ብቻ ሳይሆን በስራ አስፈጻሚ ኮሚቴው
أمارا تغري ورومو وزت أبالوش اندن بروبت تاريك يمسكرال يكلو جن بزر بوليتيكا يما يامل لنبرا درجت كم نغرال لبرم يحبا أمارا وچم إرتران وچم تغري وچم يوغادين سوماري وچم ورومو وچم ولايتا وچم أفار وچم وزت أبالوش سلن برو እነዚህን ሁሉ በግን ተዳዲቅ አይኑ የተነሱ ኃይሎች በያፓሬ ሰይጣናዊ ቀናት አሳደረው ሊያጠፉት ተነስተዋል ሞክረዋልም ያፓን የመሰረቱት አገር ወዳድና ቆራጥ ኢትዮጵያ ልጆች እንጂ የዝቅተኝነትና ሽንፈት ስሜት ያጎበጣቸው የሰውን ኡሶች እንደሚሉት በማንም ባዳል ነበርም መሰረተ ሰፊ ድርጅት ሆኖ የኦጋዲን ተወላጆች አባሎቹ ስለነበሩትም ኢያፓ ከሶማሊያ ጋር በነበረው ግንኙነት አንዱ ዋናው ችግር የኦጋዲን ሶማሊዎች ኢያፓ አባላት መሆናቸው እንደነበር የሚታወቅ ነው። ሻቢያም ኤርትራውያን የኢያፓ አባል ሊሆኑ አይችሉም በሚል የፈጠረው ችግር ብዙ ጊዜ የተተቸበት ጉዳይ ነው። ድርጅቱ በህዝብ ተቀባይነት እያገኘና እየተጠናከረ ሲመጣ በመደገፍ ፈንታ ሰይጣናዊ ቅጥናት አዝለፍልፏቸው ሊያጠፉት የተሰማሩክን ታሪክ ያውቃቸዋል። ያፓ አንዲትም የመከላከያ ጥይት ከመተኮሱ በፊት እስራኤል ያሰለጠነው የነበልባል ጦር ወደ አዲስ አበባ መጥቶ እነጌታቸው ሽበሽና አሊ ሙሳ በግድያ ተሰማርተው በርካታ ያፓ አባላትና ደጋፊዎች መገደላቸውን በሚመለከት በበቂ የተዘገበ ጉዳይ ነው። የድርጅቱ የመከላከልን ከሰቃሴው ደርግ ከፈጀው ከሽዎች ዜጋዎች ጋር ሲወዳደር ሊነሳም የሚገባው አይደለም። ይሃፓ ይወቀስ ከተባለ በበቂ ፋሽስቶችን ከጥቅም ውጭ አለማድረጉና የፋሽስቶቹን ቁንጮ ባለመግደሉ ነው ሊተች የሚገባው። የዘንትሮ ፐሪወልድ ደግሞ ድርጅቱን ጸረ አማራ አድርጎ ያቀርባል። ይህ ይታመናል ብለው የሚዳክሩ ቅጥረኞች ሊታዘዝላቸው ግን በጥልቅ ሊወገዙም ይገባል። ፀረ አማራው ድርጅት ነው ብዙ ሺ አማራዎችን አደራጅቶና አሰባስቦ በጎጃም ጎንደር ትጥቅ ተገልላ መጣት ያካሄደው። ሁሉም ሰው ሊያውቅ እንደሚገባው ይሰንካላ ከስ የሚደረድሩት ለመሆኑ አማራው በዚያ ሲፈጅ ደልግም አማራውን አሳሳለተምና የት ነበራችሁ ቢባሉ መልስ የላቸው። ወያኔም ቢሆን ፍጅቱንና ጸረ አማራነቱን የጀመረው ገና ለስልጣን ሳይበቃ ነውና ከመቃብር ቦታ በላይ ዝምታን ማናመጣባችሁ ብለን ልንጠይቃቸው እንገደዳለን። መንፈሳዊ ቅናት ቢኖርማ ኖሮ ከዚህ ድርጅት በበለጠ ለመታገልና የበለጠ ድል ለማግኘት መፈለግ መመኘት ባየለ ነበር። በቃላት ቦምብና በፈሪ ዘለፋ ሳይሆን በተጨባጭ ተጋርሎ ምን ሊደረግ እንደሚችል ማሳየት በቀደመ ነበር። የዘመነ ደርጉ ይቀርና የአርባ ጉጉን ፍጅት ለምንስ በዝምታ አለፉት? ይህን ህብረ ብሔራዊና ታጋይ ድርጅት ኮናኞች ግማሾቹ ከጸረ ህዝብ ደርግ ጋር ያበሩ፣ ቀሪዎቹ ደግሞ እስከ ትላንት ከወያኔ ጋር በመቀሌም ጭምር ሲጨፍሩ የነበሩ መሆናቸውን መረዳቱ አልከበደንም። ያባገን ጸረ ማንንም በብሔርና ህዝብ ሊሆን ቢፈልግም እንኳ መሰረቱ የሚናድበት እንጂ የሚሆንለት አይደለም። መሰባሰቢያ መሰረቱ ኢትዮጵያና ኢትዮጵያዊነት ነበሩና ናቸውናም ነው። ድርጅቱ በኢትዮጵያ ላይ አልቀናም። ለኢትዮጵያ ቀናላት ዴሞክራሲ፣ እድገት፣ ብልጽግናን፣ እኩልነትን ተመኘላት እንጂ በኢትዮጵያ የቀኑትና ሊያፈርሷት ሊጎዷት የተመኙት እነ ወያኔ ሻቢያና ሌሎችም ጣታቶቿ ናቸው። ለሰው ውድና ክብር ስጦታው ሀብቱም ልንልን ይችላልን ህይወቱ ናት። ከበረም የነጣም ድሃ ሆነ ሁሉም ህይወቱን ይወዳል። ካንዴ በላይ የሚኖሩ ሰዎችን ያላየን በመሆኑ መተካልባ ህይወቱን በቀላል ወይም በንዝህላልነት የሚያጠፋ አይደለም። ካልታመመ በቀር ወጥ ህይወትን ለመገበር የሚያበቃ ፍቅርና እምነት ካለ ግን ህይወቱን ሊሰዋ ዝግጁ ይሆናል። ብዙ ሰው አገር ወዳድነት በተጨባጭ ይህ ነው። አገሬ አገሬ ብሎ ማቅራራትና ሰንደቋን ለብሶ መወዝወዝ ከባድ አይደለም። የአገር ፍቅር ሀቀኝነት የሚለካው በትግልና መስዋዕትነት ዝግጁነት ነው። አገርን ከፍቅርን አገርን ከጥቃት ለመጠበቅ ውድ ያልነውን ህይወት አሳልፈልን ዘት ዝግጁ መሆን አለብንም ማለት ነው። ቃል ወዲህ ክብር ወዲያ ከሆነ ግን ለአገር የሚበጅ ውጤት እንደማይገኝ ተመክሮ ያስተምረናል። በፖለቲካ ተልባ ስፍር ይዞታ መርገም ነው። ታሪካችን በከንቱዎች የታጀበ ነው። አርበኞችና ጀግኖች አኩሪ ምዕራፎችን እንደጻፉት ሁሉ ታከለ ስንል ኃይለ ሥላሴ ጉግሳም ብለናል። አቡነ ጴጥሮስ ባለ አፋችን አቡነ ጳውሎስ ማለታችንም የሚካድ አይደለም። መዋለል እጣ ክፍሉ የሆነ ዜጋ ሲያምሰን ባሽቷል። እዚህ እዚያ የሚረግጠውና የመጣውን ባለነፍጥ ሁሉ ሲደግፍ የቆየው የኢትዮጵያን ታሪክ የከሸፈ ባይዋዛውንት ፕሮፌሰር እድሜ ሰጥቷቸው ስህተታቸውን እንዲያዩ እመኛለሁ። ሌላም ምሳሌ ናቸው። አስራት ባለ አፋችን መስፍን እንድሪያስ እንደለም ተደምጣላልና የትስስር ሰለባ መሆናችን አያስገርምም። በያፓ የታሪክ ሂደት ባያሌው ሊያጠፉት የተነሱት ከንቶች በአብዛኛው በታሪኩ የቀኑ የትግል ሂደቱ አካል ያልነበሩ በወጣቶቹ ዋናው የአገር ቤት ትግል ያልተንቀሳቀሱና የቀኑም ናቸው። ወይም ፈርተው ደንብረውና ላልባሌዎች ሰግደውና ተገዝተው የከዱት ናቸው። ራሳቸውን ያውቃሉ። በድርጅቱ ያቋም ስናት የህዝብ ተቀባይነት አደበገርባይነት ህዝባዊ መሰረትና ዝናም የቀኑ ናቸው። ይህን ስንል ለጠላቶች ቅጥረኞች ስምሪት አይን ጨፍነን አይደለም። ዛሬ በጸረ ኢሃፓ ዘመቻ ያሉት ብዙዎቹ ወይ ወንጀለኞች ወይ የወያኔ ቅጥረኞች ለመሆናቸው ጭቅጭቅን ጠያቂ አይደለም። ወያኔ ራሱ ጸረ ኢሃፓነቱ የሚያቃጥል ቅናትና የዝቅተኝነት ስሜት አዘል ለመሆኑ ምስክር መጥራት የለብንም። ቢያሰድቅም ደግሞ የድርጅቱ አባል የነበሩ ኢትዮጵያዊነትን ክደው የወየኑ ወይም የጎጣ አባወራ የሆኑ ማፈሪያዎች መኖራቸውንም መደበቅ መካድ የሚቻል አይደለም። ድርጅቱ የህብረተሰቡ ውጤት ነው፣ የጸጋውም የመርገሙም ነጸብራቅ። ማፈሪያ ኢሃፓዎች መታየታቸው መጠበቅ ያለበትም ነው። የነዚህ ዝቅጠት ግን የድርጅቱን አኩሪ ታሪክ የሚያዘቅስ ሊሆን የሚችል አይደለም። የቄሱና የሙፍቲው ጠባይ የሃይማኖቱ መመዘኛ አይደለምና ነው። ባላውቀውም የሚያስቀኝ አንድ የሬዲዮ ዜና ሀተታ አቅራቢ አለ። በደርግ ጊዜ ዝና ያገኘው በተለይ ስለ ኢራቅ ወረራና ጦርነት ሲያቀርብ በነበረው ዘገባ ነበር። እሱ ይበል አይበለው ባላውቅም ሳዳም ሁሴን ቡሽንም እተዋለሁ ታቸርንም እተዋለሁ ይህን የኢትዮጵያ ጋዜጠኛ ግን አልለቀውም ብሏል ይባል ነበር። ታዲያ የጋዜጠኛ የኢሃፓን ታሪክ እያበላሹ የሚጽፉትን በተመለከተ እንጻፍ ካልንማ በሚል የጻፍኳቸውን አጫጭር ትችቶች ጠቅሶ ታሪክ የምናውቀው እኛንንና አትጻፉ ይላሉ በሚል ባሉታዊ ተችቶኛል። አበይ ነጥቦችን ለማንሳት መንደርደሪያ ሆኖኛልና አመሰግነዋለሁ ብልም ትችቱ መሰረተ ቢስ መሆኑን ከመጥቀስ ላልፍ አልችልም። ስለ ኢሃፓ አትጻፉ ማለትን የምንችል አይደለም። የማገዱ ፍላጎትም መብትም የለንም። የፈለጉትን ዝባዝንኬ ለመጻፍ መቻላቸውን ነበረ የወሬ ነጋሪ ያሲምባ ፍቅሬ ምስክርነት። የደም ዘመን ትግላችን፣ አብዮታችን፣ እንቆቅልሽ፣ የተቋረጠ ጉዞ ወዘተ እያሉ የጻፉትን ውጥንቅጥና ሐሰት ሁሉ መጥቀሱ ይበቃል። አንዳንዶቹ አስመሳዮችማ ራሳቸውን የድርጅቱ አመራር ኮሚቴ አባልም ነበርን ብለው ቀጥፈዋል። ስደት ለወሬ ያመቸለ ማለት እንችላለን። ገና ታሪካችንን ባንጽፍም ግን አልፎ አልፎ ምን ነው አበዛችሁት ማለት መብታችን መሆኑ መካድ የለበትም። የድርጅቱን ታሪክ እኛ ብቻንን የምናውቀው ይላሉ ለሚለው ያለን መልስ ደግሞ እንዴታ የሚል ነው። ታሪካችንን ከኛ በላይ ማን ሊያውቅ ይጠበቃል? ድርጅቱን የመሰረቱት አልጄሪያና ምዕራብ ጀርመን ናቸው? ቅዠት። ሻቢያ ነው? ውሸት። ድርጅቱ የሶማሊያን ወረራ ደገፈ? የደርግ ቅጥፈት። መቀጠል ይቻላል። ታሪክን ማጤን መተንተን ማወቅ ያልቻለው ትውልድ ይህን ሐሰት ሁሉ ባንቀልባ አዝሎ ሊጓዝ መነሳቱ ራሱን ለትዝብት ይዳርገዋልና እንጂ የያፓን ታሪክ በቅንጣትም ሊያጎድፍ የሚችል አይደለም። የከንቶች ዘመቻ ውድቀት ደግሞ ተደጋግሞ የታየ ነው። ታሪክ የሚጠይቃቸው አይናቸውን በጨዋጥበው ያልሆነ ሲተርኩ ወይም ሌሎችን ሲከሱ ሲወነጅሉ ዝምታን ትተን ታሪክ ይወሳ ካልንማ እንጻፍ ካልንማ ብለን እርምት ማድረጉ ግዴታችን ይሆናል። በህይወት እያለን የደርግ ወንጀለኞች የወያኔ ዘረኛ ነፍሰ ገዳዮችና አረመኔዎች ታሪክን ቀልብሰው ብልግና ተረካቸውን ብረዛቸውን ሲያሰራጩ ዝምታ ሊጠበቅብን አይገባም። ለዘመናዊ ከንቶች ያለን ምላሽ ዝምታ አይደለም። የተልባ ስፍር ፖለቲካንም አንለግሳቸው። ያልደረሰበት ግልግል ያውቃል ተብሏል። እኛ ስለነበሩና ስላሉ አገዛዞች ስናነሳ የፈሰሰ የህዝባችን ደም ከፊታችን ተደቅኖ ነው። ያጼው ግፍ ይረሳ ብንል እንኳ ስንቱን በግፍ የፈጀው አረመኔ ኮሎኔልና ደርግ የተባሉትን ወንጀለኞች ልንረሳ አንችልም። ወያኔ የፈጀውን ስንት ሺ ልንረሳ አንችልም። ይህን የመርሳት ችሎታ ያልተሰጠን ነንና ኢትዮጵያ አገሬ ስንል ገዳዮችን ማቀፍና ፍቅር መተቃቀፍ የሚለው የቅንጦት ቅዠት መቼም ከቶም የኛ ሊሆን አይችልም። ወያኔ ጠላታችን ነው። የፈሰሰውን ደም ሁሉ መበቀል ደግሞ ግዴታችን ነው። አገር ማዳን ትግሉ ይህን ይጠይቀናል። በመራራ ኢትዮጵያዊ ጥላቻ ወያኔ ላይ መነሳትና ወያኔን ማውደም የኢትዮጵያዊነት የወቅቱ ተልእኮ ይህ ብቻ ነው። በወያኔ ላይ አተኩረን ስንታገልና ያለፈውን ወደ ማቀዝቀዣ አስገብተን ወደፊት ልንል ስንነሳ በእነሱ በወንጀለኞቹ ብሶ የክህደት ጥርሳቸውን ዳግም አሹለው ሊነክሱን ይወራጫሉ። የአገር አንድነትና ጥቅምን በማስቀደም ከበቀደም ጠላቶች ጋር ሳይቀር አብረን በግንባር ለመሰለፍ መጣራችን የሚታወስ ነው። እነሱ ግን ይህን መቀበል አልተቻላቸውም። ታሪክ መበረዝ ብቻ ሳይሆን እንደገና ወንጀላቸውን ሊኖሩት በመፈለጋቸው ችላ ወደማንልበት ሁኔታ ራሳቸው ከተውናል። ታሪክ የተረሳ መስሏቸው ሰለባቸውን እያወገዙ የወቅቱንም ትግል መሪ በሉን ብለው ውዥንብርን ሲነዙና ለቀጣሪዎቻቸው ሲታዘዙ በዝምታ ወደማናልፋቸው ደረጃ አድርሰውናል። እንደ ተልባ ስፍር ፖለቲካቸውን እያራገቡ ወያኔንም ወዳጅ ጠላት እያሉ ትግል ወደፊት ሲል እነሱ ወደ ኋላ እየጎተቱ መገኘታቸውንም ሁላችንም አይተናል። የኢትዮጵያን ሕዝብ አንድነት ወያኔና ገንጣዮች ያሸረሸሩትን ያህል እነዚህም አዛኝ ቅቢያንጓች መስለው ጉዳት እያደረሱ በመሆኑ እይታችንን ወደ ትግል ጠሮች ማዞሩ ግዴታ ሆኖብን ተገኝቷል። ጠላትነታቸውን ከምናቃቸው ኃይሎች ጋር ተባብረው የአገር አድኑን ትግል ሲጎዱ በዝምታ ማለፉ ወይም ለከንቱ ባንዳዎች ጆሮ መድረክ መስጠቱ ሊዋጥልን የሚችል አልሆነም። የሻቢያን ሻጥር በተመለከተ ከድርጅቱ በላይ አውቃለሁ የሚል ካለ ዋሾ ነው ልንል እንደፍራለንና በዚህም በኩል ማንም ሊሰብከን ወይም ሊያስተምረን ብቃት ያለው ሆኖ አላገኘንም። ድርጅቱን ሻቢያ ፈጠረው ብሎ በአገራችን ሰማዕት ላይ መሳለቅ የደርግና የወያኔ ቅጥፈትና ኢታሪካዊ ዝባዝንኬ መሆኑ ደግሞ ብዙ ጊዜ የተነገረ የተጋለጠ ነው። እጅግም አልከፋኝ ሳይሆን ባያሌው ከፍቶናል። የጠላታችን የወያኔ አገዛዝ መሮናል። ዘረኝነት አንገፍግፎናል። የከንቱ ባንዳዎችና አስመሳይ ታጋዮች ሻጥር እጅ ብሎናል። ሐቁ ይህ ነው። ብርጭቆው ግማሽ ሙሉ ግማሽ ባዶ ሳይሆን ሙሉ በሙሉ ባዶ ነው። ለሀገራችን በእውነቱ የምንቀና ከሆነ ለወያኔ አናድርም፣ በጸረ ወያኔዎች ላይ አንዘምትም። ስንቶቹ ድረገጾች የወያኔን ስም ሳያነሱ ግን ነጋ ጠባ አገር ወዳድ ድርጅቶችን በመጥረብ ጊዜ እንደሚያጠፉ የምናውቀው ነው። በሆድ በገንዘብ የተገዙ በአገር ቅርጫ ሻሞ ሻሞ እኔ እኔ ገብተው በቤትና በንግድ ፈቃድ በክልልና ጎጥ እንቁልልጭም ወያኔ ለራሱ የተለመው የግንጠላ ሂደት ፍንጥቅጣቂው ይመጣልናል በሚል ስንቶቹ የወያኔ አጃቢዎች ሆነው እንደነጎዱም አላጣ ነው። ክብር የሆነውን ኢትዮጵያዊነትም ተወናብደው የተውት ራሳቸውንም ባዕድ ብለው በሁሉም መስክ ህዝባችን ያሉትን በሚጎዳ የጥላቻ አማራጭ ተዘፍቀው እነሆ ለወያኔና የሻቢያ መጠቀቢያ ሆነው ያሉትንም ታዝበናል። ዛሬም በወያኔ ውድቀት ዋዜማ ሚናቸው የተለያል ሆን ብሎ ለህዝብ የሚበጀውን ሽግግር ለማደናቀፍ ለወያኔ በጀሌነት ሊሰለፉ አሊያም ከጠላቶች ጋር ሆነው የህዝብን አንድነት ሊያፈርሱ በመጣር ላይ ናቸው። ይህን መታገልና ኢትዮጵያን ከጥፋት ማዳን ባለው አገዛዝ ላይ ቅንጣትም ጋት የማይለቅ ያልበረደ ጥላቻ ዲኖረን ያስፈልጋል። ጥላቻ ተሰብካላችሁ ይሉናል። ታዲያ ሌላ ምን ተበቃችሁ እንላቸዋለን። የወያኔ ጣርናን ሲሉ ቆይተው ቁርጡ ቀን ሲመጣ ሸብረክ ያሉትና ሰላም ሊሰብኩ የተነሱትን በደፈናው ወያኔ ባንልን በዋና ይዘታቸው ግን የህዝብ ትግል ደጋፊዎች አለመሆናቸውን ደፍረን መናገር እንችላለን። ገና ከመነሻው የተቃወምናቸው ታዋቂነን ባዮች ግለሰቦችን አለምክንያት አልነበረም። አንድም ውስጣዊ መረጃ አግኝተን ወያኔ ጋር ያላቸውን ጥምረት በማወቃችን ለምሳሌ የኢዴፓ መሪ የነበረው ኋላ በአገር አቀፍ ደረጃ ሊጋለጥ የቻለው ከሃዲ አሊያም በታሪክ የነበራቸውን ሚና በማጤንም ነበር። ለምሳሌ ፕሮፌሰር መስፍንን የተቸነው ያለን ህዝብ የለም ብለው በመካዳቸው ብቻ ሳይሆን ለነ መለስ ዜናዊ በሰጡት ድጋፍ በጃንሆይ ጊዜም በነበራቸው አጠያቂ ሚናና ከባዕድ አገርም ጋር ይዘውት በቆዩት አነጋጋሪ ዝምድና ነው። ይህ ሐሜት ሳይሆን ለራሳቸው በቀጥታ የነገርናቸው ጉዳይ ነው። የኢዴፓው ሰውዬ ከመሰረቱ የወያኔ ጥንስስ መሆኑን ስናጋልጥ ብዙዎች ቀናችሁበት ብለው አውግዘውን ነበር። በዚህም የደገፈን ዶክተር ታየ ብቻ እንደነበረ ትዝ ይለኛል። እኛ ግን በግለሰቡ ላይ መንፈሳዊም ሰይጣናዊም ቅናት አልነበረንም፣ ተቃውሞ እንጂ። ከሻቢያ ድጋፍን መጠበቅ እንደማያዋጣ ገና ከጠዋቱ አባላችን ለነበረው ለተስፋዬ ጌታቸው የመከርነው ነው። ባለው ሁኔታ ተጠቅሞ መታገል ለሚለው እንግዳ አልነበረንም። ስንት ጓዶቻችንን ለወያኔ አሳልፎ የሰጠው ሱዳን ከወያኔ ጋር ሲጣላ ይህን በመጠቀም ከሱዳን ጋር ቀርበን የታጠቀ ኃይል ወደ ቋራ አስገብተን ኢአግን መስርተን ታግለን ነበር። የሻቢያን አሰራም ያልነው በተጨባጭ በዚህም በዚያም ወያኔን የሚጥል ኢትዮጵያዊ ኃይል እንደማይፈልጉ ካረጋገጠን በኋላ ነው። ቢቆጣጠሩትም አማራም ሆነ ኦሮሞ እነሱ ኢትዮጵያዊ ሳይሆን በብሔረሰብ መፈረጅ ይቀናቸዋልና ወደ ስልጣን ወያኔን ጥሎ እንዲደርስ አይፈልጉም። ኢትዮጵያን መበታተንና መጨፈራቸው ማድረግ እንጂ ነጻና ኩሮ ኢትዮጵያን ከቶም አይፈልጉም። ይህን በማወቃችን ሻቢያን ተጠግቶ ወያኔ እወጋለሁ ማለት ቧልት ነው ስንል ከርመናል። ባለፉት 26 ዓመታትም ሻቢያ ለአገር ወዳድ ትግላችን ቅንጣትን ደጋፊ አለመሆኑን ለመታዘብ ችለናል። አሌ የሚሉን ደግሞ ራሳቸውን ለትዝብትና ለክህደትም ክስ ያቀረቡት ብቻ ናቸው። ተስፋዬ ጌታቸው፣ ኮሎኔል ታደሰ፣ ተስፉ ወዘተ ተጨባጭ ምስክሮች ናቸው። ለኢትዮጵያ አንድነት በሚልም በኤርትራ ደማቸውን ያፈሰሱትን አገር ወዳዶች ሆኑ ተይዘው ታስረው ግብረ ስየል ተፈጽሞባቸው ያለቁትን ወገኖቻችንን የምንረሳቸው አይደለም። በደል የደረሰበትንም የኤርትራ ወንድምና እህት የደገፍነው እንጂ አጆሃ በለው ፍጃው ስንልበት አልተደመጥንም። ሻቢያ ግን የወያኔና የገንጣዮች አጋር ሆኖ ከአሶሳ ጀምሮ እስከ ዛሬም በጸረ አማራው የጥቃት ፖለቲካ ዋና አቀንቃኝ ሆኖ ይገኛል። ኢህአፓ ታክቲክና የሚያዋጣ ፖለቲካን ባለማወቁ አክራሪ ሆኖ ተጎድቷል፣ እየተጎዳም ነው የሚሉንም አሉ። ታክቲክ ወይም ጮሌ ዘዴ አገርን መካድና አሳልፈው መስጠት ከሆነ እውነትም ድርጅቱ ታክቲክን ማወቅ ተስኖት ነበር ማለት እንችላለን። እንደ ወያኔ የኢትዮጵያ ጠላቶች ለባዕዳን ብንሰግድ ኖሮ ለስልጣን እንድንበቃ መቻላችን ምንም ጥርጥር አልነበረውም። በአገር ወዳድነታችን በመጽናታችን የኢትዮጵያ ጠላቶች ሁሉ አልወደዱንም፣ አጥቅተውናልም። ለዚህ አልባሬ አንድ ሶስተኛ ኢትዮጵያ ሶማሊያ ነው ብለን ብንፈርምለት ለሱዳን መሬት ሲጋፋ በማባረር ፈንታ ውሰድ ብንለው አሜሪካ ወያኔን ደግፋችሁ የተወሰነ ወንበሮች ተቀብላችሁ ግቡ ሲል እሺ ብንል ደቡብ የመን ሆነ ቻይና በሆነ ጊዜ መንግስቱን ደግፎ ብለው ሲገፉን እንቢ ባንል ኖሮ ዛሬ ምናልባት ኢሃፓነታችን ተርኖ የኢትዮጵያ ህዝብ ላይ በገዥነት መሰየም የምንችልበት እድል ነበር ለማለት እንችላለን። ይህ ነው ጠቃሚ ታክቲክ። ወያኔ ስልጣን ከያዘ በኋላ የክህደቱ አክላ እንድንሆን ብዙ ሙከራዎች በእንቢታ የሸኘናቸው ግባችን የህዝብ መንግስትና የኢትዮጵያ ነጻነት በመሆኑና ድርጅቱን ለግል ስልጣን ለማብቃት ባለመሆኑ ነው። ይህን መረዳት ያቃታቸው ለታክቲክ ሆነ ዘላቂ ግብ እንግዳ ላልሆነው ትምህርትን ሊሰጡ ይቃጣሉ። ለኢህአፓ መነሻውና መድረሻው የኢትዮጵያ ሉዓላዊነትና የህዝብ ዴሞክራሲያዊ መንግስት ነው። በመሆኑም ከዚህ ውጭ ይህን በተጸረረ ሊንቀሳቀስ ሊስማማ ከቶም የሚቻለው አይደለም አልነበረም ማለት እንችላለን። ድርጅቱ በሐቀኛ አቋሙ ሊተቹትና ሊያጋልጡት ስለማይችሉ ወያኔም ሆነ ሌሎችም የታሪክ ላጲሶች የሐሰት ታሪክ ማቀንቀንና ማቅረብ ግድ ሆኖባቸዋል። ሐፍረት ለነሱ፣ ውርደት በራሳቸው ላይ። የኢትዮጵያ የአሁኑ ተጨባጭ ሁኔታ የአገር ወዳዶችን ህብረት የሚጠይቅ መሆኑ ግልጽ ነው። ህብረት በቅድሚያ ሰፊውን ህዝብ የሚያስተባብርና የሚያቀናጅ መፈክርን አንግቦ ህዝብን ማስተባበርን ይመለከታል። ኢህአፓ በብዙ የህብረት ጥረቶች ማዕከላዊና የማይናቅ ሚና ሲኖረው ቆይቶ ያደረገው ሰፊና ገንቢ አስተዋጽኦ ተረስቶ መወቀሱ ስለበዛበት ከግንባር ሂደት ርቆ መቆየቱ የሚታወቅ ነው። ደንቃራ ሆነብን ያሉትን ድርጅት ትተው ግን ይህ ነው የሚባል የህብረት ግንባር ለማቆም እንዳቃታቸው ደግሞ የታዘብነው ነው። እንዲያውም የህብረትን መፈጠር የሚያደናቅፉ ራሳቸውን ህብረት ጥምረት የሚሉ ጎጂ ሙከራዎችን ማየት ተገደን ቆይተናል። ይህ ነው የሚባል ህብረት አለ ብሎ ለመናገር ሳንታደል የቆየ ነው በልዩ ልዩ ምክንያቶች የተነሳ ነው። አንደኛ ተቃዋሚ ነን ባዮቹ ድርጅትም ተቃዋሚም መሆን ያቃታቸው የይስሙላ ቡድኖች መሆናቸው ነው። ሁለተኛ ህልውና ያለው ጠንካራ ድርጅት ማዕከል ሆኖ ባለመገኘቱና ሶስተኛ ባዕዳን እና ወያኔ ህብረት እንዳይፈጠር ባደረጉት ቀጣይ ሻጥር ነው ማለት እንችላለን። የሌሎችን ተመክሮ ስናይ ለህብረት አንድ ጠንካራ አሰባሳቢ ድርጅት መኖሩ ወሳኝ ነው። ይህን ሚና ለመጫወት የሚችለው ኢህአፓ መሆኑን ደግሞ ተጨባጩም ሁኔታ ሆነ ያለፈው ተመክሮ ያረጋግጣል። ድርጅቶችን ማበላለጥ ሳይሆን ሁሉም እኩል ድምጽ ይዞ በነበረበት ስብስቦች ውስጥ ድርጅቱ ሰርቷል። ያሰባሳቢነትና ማዕከል የመሆን ሚና ወሳኝነቱን ለማሳሰብ ነው። ዘመናዊ ከንቶች ህብረት መሰረትን ባሉ በማግስቱ ሳይቀር ህብረቱ እየፈረሰ ውህደት የተባለው ፉርሽ እየሆነ ባጉል ተስፋ ምጸት መኖር ተገደል እንደቆየ ሁላችንም የምናውቀው ነው። ይህን ሁኔታ ለመለወጥ ጊዜም እያነሰን ስለመጣ ዋና ህዝባዊ ኃይል ሆኖ የሚገኘው ኢህአፓ መሆኑን ቢያንስ ወያኔ በመረዳቱ ሻቢያን በማወቁ ድርጅቱን ለመጉዳት በሁሉም መስክ እንቅስቃሴያቸውን አጧጥፈው ይገኛሉ። እየተካሄደ ያለውን ጸረ ድርጅት ቅስቀሳና ዘመቻ ያጤኗል። አንዲትም መስመር በወያኔ ላይ ሳይጽፉ ነጋጠባ ድርጅቱ ላይ የሐሰት ናዳቸውን የሚያወርዱትን ማጤንም ይበቃል። ሁሉም ትውልድ በታሪክ ላይ የራሱን አሻራ ይተዋል። ማህተሙ የሚያኮራም የሚያሳፍርም መሆን መቻሉ ደግሞ የተፈጥሮ ህግ ነው። አንስታይን እንዳለው የሰው ጅልነት ማለቂያ የለውም። ከጅልነት ማሞቅሎነት አልፎ የሰው ልጅ ክፋትም ምስግብግብነትና ጭካኔ መለኪያ የለውም ማለት እንችላለን። ሟቹ ዘረኛ ደጋፊዎቹ ሊሉ እንደሚሞክሩት ብልህ ሰው አልነበረም። በአንጻሩም የሚሰራውን የማያውቅ ጅል ሰውም አልነበረም። የስልጣን ሂደት ምርጫው ዘረኝነትና አምባገነንነት በመሆኑ በወንጀለኛና ጸረ ህዝብ ጎዳና ነጎደ፣ ሞትም ገላገለን። መጥፎ አገር አጥፊ ትውልድንም ወክሎ ነበር ማለት እንችላለን። በሁሉም ጊዜ ግን የእናቶች ዝንጉርጉር እንዲሉ ጀግናም ባንዳም አገራችን ትወልዳለችና በአሁኑ ጊዜም ዘመናዊ ባንዳዎች ከንቶችንና በዚያውም ለአገር የሚሰው ጀግኖችንም አፍርታለች። ከንቶች በራሳቸው በኢትዮጵያ በህዝብ ላይ እምነት ጎሏቸዋልና ሳይታገሉ የተሸነፉ እጅ ሰጡና ለክህደትም የቀረቡ ናቸው። አድርባይነት ፍርሃትና ተልባ ስፍር መሆን ይገልጻቸዋል። መዋለል ሳይታገሉ መሸነፍ የኢትዮጵያ ድርጅቶች ሁሉ በወያኔና ሻቢያ ተፈጠሩ ብለው የሚያምኑት የሽንፈትና ዝቅተኝነት ስሜት ስለወጠራቸውና ገንጣዮቹ ገዝፈውባቸዋል ልናም ነው ነውና የታገሉትን በማውገስ በስጭታቸውን የተወጡ ይመስላቸዋል። በደርግና በወያኔ ላይ ከመዝመት ይልቅ እነዚህን አረመኔዎች ቆርጦ የታገለውንና በመታገል ላይ ያለውን ማውገዙ ይቀናቸዋል። ራስ ጥላቻ ይሏል ይሄ ነው። ትግሉ ሳይጀምር መውደቅ መሸነፍ። ወያኔ አገራቸውን የከዱትን የትግራይ ተወላጆችና መሰል ሌሎችንም ይወክላል። መድረክ ያጣበቡ ቁጥረኞቹም በዚህ ክህደት ተጠቃለው የሚወገዙ ናቸው። ሰፊው የኢትዮጵያ ህዝብ ግን ጸረ ወያኔና ኢትዮጵያዊ አቋምን ይዞ ለ26 ዓመታት የወያኔና ሻቢያን ሴራ ሲቋቋም ቆይቷል። ይህ ነው ለኢትዮጵያ ስርየት ተስፋ የሚሰጠንና ድላችን እንዳይቀማ ጸንተን እንገኝ ብለን ለመጥራት የግድ የሚለን። ይህባ ግዳጁን በመወጣት ላይ ነው። አጨበጨበ በአንሙት ከለንደን የፈታም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጦረታ ወንበር መቅኖን ተረካቢ አልሆንም ብያለው ስልጣን ለጨበተ አጃቢ አጨብጫቢ። እስካሁንም ድረስ ከትላንት ጀምሮ ህዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ህዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ። አዎ መሪ መፈክሩን አሳልፍ ያልሰጥም የሰማታቱን ደም ክፍያ አላረክስም ክቡር ትግላቸውን አላልከሰከሰም ስልጣን ለጨበጠ አላጨበጭበም። አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም። ህዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተቀጣጥሎ ባስመሳይ ጭብጨባ እንዳይቆም ተማሎ። የፈታህም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር ስንት የአገር ዜጋ እንደወጣ ቀርቶ የስንቱ ምስኪን ቤት የደም እንባ አንብቶ ስንት ሺህ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየሁ በስተቀር ሁሉም ነጻ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አያጨበጭብም አቋም አስቀይሮ። አዎ ደግሞ አለው አሁንም እላለው በነበር አቋሜ ዛሬም እጸናለው ስልጣን ለጨበጠ አላጨበጭብም። አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም።